ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በባቢሌ ቶላ ተደርሶ በጸጋዬ ገብረ መድህን የተተረጎመውን አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 11 ምዕራፍ 2 ምን ያህል ኢትዮጵያውያን ኢትዮጵያውያት ሞቱ በቀይ ሽብር ወቅት። እውነታው እንደሚያሳየው አንዲት ሀገርንና በሚሊዮን የሚቆጠሩ ህዝቦቿን በስንት የተለያዩ መንገዶች ጉዳት ላይ የጣለን ነገር በቁጥር አስልቶ ማቅረብ መቼም ተገቢ አይመስልም። ግን አጠቃላይ ጭጥ ጉዳዩንና የሟቹንም መጠን ሊያቃድሉ የሚሞክሩትን ሃይ ለማለትም እንኳ አንድ መልስ መሰጠት አለበት። ምን ያህል ለሚለው ለዚሁ ጥያቄ ብዙ ኢትዮጵያውያን የየራሳቸው መልስ አላቸው። ምን ያህል ሞተ ተብለው ሲጠየቁ አንዳንዶቹ ማን አልሞተም ብለው ይመልሳሉ። ሌሎች ደግሞ እግዚአብሔር ብቻ ነው የሚያውቀው ብለው ይመልሳሉ። የሞተው ያን ያህል ነበር። ሽብሩ በብዙ ረገድ ሁሉን ያስተካከለ ነበር። ያልጎበኘው የአገሪቱ ክፍል አልነበረም ማለት ይቻላል። ቢያንስ ከተሞችን እስከ ወረዳ ድረስ በጾታ፣ በሃይማኖት ወይም በብሔር ላይ የተመሰረተ ልዩነት አላደረገም። የደርግ ነፍሰ በላ ወሮ በሎች በተለይ ሴቶች ላይ የተለየ አውሬነት ያሳዩ ነበር። አስከፊውም ጭፍጨፋ የተፈጸመው አማሮች በነበሩበት አካባቢ ነበር። ደርግ ዳር እስከ ዳር ለነበረው ተቃውሞ መገለጫ ኢሃፓን አድርጎ ስለወሰደ ሽብሩ በኢሃፓና ከሱ ጋር ዝምድና ባላቸው ላይ አተኮረ። ነገር ግን ሽብሩ ከኢሃፓ ጋር ተሰስር ከነበራቸው በላይ ነበር የፈጀው። የግድያውን መጠን መገመት የሚቻለው ድምጹን ያሰማ ተቃውሞውን ሁሉ ጠርጎ ለማጥፋትና አክሎም ለመግደል ያለምንም ማማረጥ ሆን ብሎ ለመጨፍጨፍ ህዝብን ሽብር ውስጥ ለመክተትና ቀልቡን ለመግፈፍ መንግስት ታጥቆ የተነሳበት እቅዱ እንደነበር ተገንዝቦ አጠቃላይ ሁኔታ ሲታይ ብቻ ነው። ሽብሩ ደርግ መንግስቱ ጽኑ እንዲሆንለት ማረጋገጫ ይሆንልኛል ብሎ የመረጠው መንገድ ነበር። ይኸው ስሌት የብዙ ሺህ ሰው መሞትን ብዙ ሚሊዮን የሚቆጠር ህዝብን መግዛትን በሚዛን ያስቀመጠ ነበር። የቁጥር ነገር ከተነሳ ሽብሩ ሲያሚውን አግኝቶ የጀመረበትን በትክክል ማስቀመጥ ይጠይቃል። ቀዩ ሽብር በወቅት ተሰይሞ የጀመረው የካቲት 1969 ዓመተ ምህረት ሲሆን ከዚያ በፊትም በተለይ ከመስከረም 1968 ዓመተ ምህረት በኋላ ሽብርና ግፍ ይፈጸም ነበር። ነገር ግን ሽብሩ በይፋ እስከ የካቲት 1969 ድረስ የቀይ ቀጠላ አልደረከም ነበር። መይሶን የደርግ ሽብር በመሰረቱ የጀመረው ከነሐሴ 1969 ዓመተ ምህረት በኋላ ነው ብሎ ይከራከራል። ይህ ግን መይሶን ከደርግ ጋር የተቆራረጠበትን አጉልቶ የሚያሳይ ነው። በግልጽ እንደታየው መይሶን ከደርግ ጋር ከመቆራረጡ በፊት የነበረው አረመኔያዊ በሆነ መንገድ ሙሉ በሙሉ የተሳተፈበት ሽብር አብዮታዊ ነበር። ስለሆነም መደገፍ ነበረበት ባይ ነው። በወንጀል ያደፈ ያለፈ ታሪኩን ነጭ ቀለም ለመቀባት የሚያደርገውን እንደዚህ አይነት ሙከራ ወደ ጎን ትተን ስለ ቀይ ሽብሩ ስናነሳ ይህን ስያሜ ይዞ በተፈጸመው ግፍና ከየካቲት 69 እስከ 1971 ዓመተ ምህረት ድረስ በቀጠለው ላይ ራሳችንን እንወስናለን ማለቱ በቂ ይሆናል። በግፍ ስለወደቁት ሁሉ የተበጣጠነ ግምት ላይ መድረስ እንዴት ይቻላል? ግድያው በጣም በተጧጧፈበት ጊዜ የነበረውን የግምት መጠን ደርግ ያወጣውን ዝርዝር በመደመር አንዳንድ ፍንጭ ሊሰጡ የሚችሉ ከሞት የተረፉ ሰዎችን በመጠየቅ የቀኑንና የማታውን የሞት መጠን ከግምት ውስጥ በማስገባት አዲስ አበባ የሆነው በሌሎችም በመላ ሀገሪቱ በሚገኙ ትላልቅም ትናንሽ ከተሞች እንደሚደገምና እንደሚባዛ ባለመርሳት ለመገመት መሞከር ይቻላል ብለን እናምናለን። መነሻ ምክንያታቸው ጥያቄ ላይ ሊወድቅ የሚችል አንዳንድ ወገኖች በቀይ ሽብሩ ለደረሰው አጠቃላይ የሰው ሞት 5000 የሚለውን አሃዝ ለማቅረብ ሞክረዋል። ለምሳሌ በረከት ሀብተ ስላሴ አንድ ጽሑፍ ላይ ይህንን አሃዝ ጽፎ በአሜሪካ ባለስልጣኖች፣ በተባበሩት መንግስታት የቀድሞ የአሜሪካ አምባሳደር፣ በተባበሩት መንግስታት ጭምር ተወስዶ ተስተጋብቷል። ይሁን ሆኖ ይህ አሃዝ ከሚያዝያ 1969 እስከ ግንቦት 69 የተፈጸመውን ግድያ እንኳ ግምት ውስጥ ለማስገባት እንዳልቻለ ማየት ይቻላል። በአንድ ወር ጊዜ ውስጥ ከአምስት ሺህ ያላነሹ ሰዎች ተገድለዋል። 1500 አዲስ አበባ ውስጥ በሜይዴይ ዋዜማ ሰላማዊ ሰልፍ ተገድለዋል። ደርግ ራሱ በስድስት ክፍለ ሀገሮች ውስጥ በገጠር አካባቢ ከግንቦት 6 እስከ 7 1713 ሰው መግደሉን ገልጿል። እንዲሁም የስዊድሽ ሴቭ ዘ ቺልድረን ፈንድ ዋና ጸሐፊ በቀን በቀን በትክክል ለማስቀመጥ በየሌሊቱ ከመቶ እስከ 150 ሰዎች አዲስ አበባ ብቻ ይገደሉ ነበር ብሎ ዘግቧል። ኢወርዱን መቶ አድርገን ከተነሳን እንኳ የተፋፋመ ግድያ ከተካሄደባቸው ወራት አንዱ በሆነው በግንቦት 1969 ውስጥ 3000 ያህል ሰዎች ተገድለው ነበር ማለት ነው። በግልጽ እንደሚታየው 5000 የሚለው አሃዝ አንድም መረጃ አለማግኘትን ያሳያል፣ አንድም ደግሞ ከፍ ያለ ቁጥር መጥቀሱ ጠንከር ያለ ፖለቲካዊና ወታደራዊ ትግል መካሄዱን በማመልከት ለኢሃፓ ስም ያተርፍለታል በሚል የተሳሳተ እምነት ሆን ተብሎ እልቂቱን አቃሎ ለማቅረብ የተደረገ ሙከራ መሆኑን ያመለክታል። እስቲ አንዳንድ ግምቶችን እንመልከት። አምነስቲ ኢንተርናሽናል ቢያንስ 10000 ሰዎች በየካቲትና በታህሳስ 1971 መካከል ተገድለዋል ብሏል። በእኛ በኩል በግንቦት ወር ብቻ እንኳ ከ5000 ሰዎች በላይ መገደላቸውን አሳይተናል። የተፋፋመ ግድያ የተካሄደባቸውን ብንወስድ ከየካቲት 1969 እስከ ሰኔ 1969 ቀዩ ሽብር በጣም ግሞ ነበር። ደግሞ ትንሽ ቀዝቀዝና እንደገና ከጥቅምት 1970 እስከ ታህሳስ 1970 ዓ.ም ድረስ ተጋጋመ። ሮይተር የካቲት 28 ቀን በዘገበው ላይ በጥርና በካቲት መካከል 2000 ሰዎች እንደሞቱ መገመቱን ይገልጻል። የሟች ብዛት በጣም ከፍ ያለ እንደነበር ጥርጥር የለውም። የተለያዩ ግንፊላዎችን በሜዴ ዋዜማ በታህሳስ ውስጥ አዲስ አበባ በሌሎች ወራት በናዝሬት በጎንደር በደሴና በሌሎች ከተሞች ነጠላ ምሳሌዎች ብንወስድ ከላይ ከተቀሰነው ልቆ የሚሄድ አሃዝ ላይ እንደርሳለን። በአዲስ አበባ በራሷ ሽብሩ በተፋፋመባቸው ወራት ውስጥ በየሌሊቱ ከ150 ያላነሱ ሰዎች መሞታቸውን እናረጋግጣለን። ለምሳሌ እንደ ታህሳስ ባሉት የተለዩ ጊዜያት ደግሞ አሃዙ ከፍ ይላል። እዚያ በላይ ደግሞ ግድያው በየቀኑና በየሌሊቱ በልዩ ልዩ የአገሪቱ ክፍሎች ውስጥ ይፈጸም ነበር። በተለይም በሸዋ፣ በጎንደር፣ በሐረርጌ፣ በጎጃምና በወሎ ይህን ሁሉ በግምት ማስገባትና የቀን የሌሊቱን ግድያና ከ50 እስከ 200 አካባቢ የሚደርስ ብዛት ያላቸውን በቋርጥ በቋርጥ እየተከፈሉ የሚረሸኑትን እስረኞች ከስሌታችን ውስጥ ማከል ያስፈልጋል። ፕሮፌሰር ሪቻርድ ግሪንፊልድ 2 ሚሊዮን ያህል ወንዶችና ሴቶች የሽብሩ ዘመቻ በተፋፋመበት ወቅት እስር ቤት ውስጥ እንደነበሩ የሚገልጽ ዘገባ አቅርበዋል። ነገር ግን ጄሲ ጊልቦርድ ከ80,000 እስከ 100,000 እስረኞች ከትክክለኛው ቁጥር ዝቅ ያለ ይሆናል ብሎ ከዘገበው ጋራ እንስማማለን። የሽብሩ ዘመቻ በመላ አገሪቱ በተለያዩ እስር ቤቶችና ማቆያ ማዕከሎች በተፋፋመበት ወቅት ከ250,000 ያላነሱ እስረኞች ነበሩ ብለን እንገምታለን። እነዚህም ጥቂት ተቆንጥሮ ተፈቶላቸዋል። ታዲያ በአሁኑ ጊዜ ከ30,000 የማይበልጡ የፖለቲካ እስረኞች ናቸው አሉ ተብሎ የሚገመተው። ሌሎች የደረሱ በእኛ ስሌት መሰረት ወደ 150,000 የሚጠጉ ኢትዮጵያውያን በቀዩ ሽብር ተገድለዋል እንላለን። ወታደራዊው መንግስት ስልጣን ከያዘበት ጀምሮ ቀይ ሽብሩን እስካጠፉበት እስከ 1971 ዓመተ ምህረት ድረስ በአጠቃላይ የተገደለው ሰው መጠን ከ250,000 አያንስም። ይህ አሃዝ በመሰረቱ ረገጥ አድርጎ የያዘ ግምት ሲሆን አጠቃላይ ቁጥሩ ላይ ለመድረስ የሚቻልበት ሁኔታውን ሲሆን ከትክክለኛው ቁጥር እጅግ ዝቅ ያለ ሆኖ እንደሚገኝ እርግጠኞች ነን። ደራሲው ያነጋገራቸው የተወሰኑ ኢትዮጵያውያን 250,000 የሚለው አሃዝ ከቀይ ሽብር በፊት የነበረውን ግፍና ግድያ ሳይጨምር ለቀይ ሽብሩ ወቅት ብቻ የሚስማማ ነው ይላሉ። የኛ ግምት ከሽምቅ ውጊያው ጦርነቶች ጋር የተያያዘውን በገጠር ውስጥ የደረሰውን ሕይወት መጥፋት አይጨምርም። ያቀረብነው አሃዝ መንግስቱ ኢህአፓንና በከተሞች አካባቢና በከተሞች ውስጥ በዋናነት ተከማችቶ የነበረውን ወታደራዊ አገዛዝ ላይ የተነሳ ተቃውሞ ለማጥፋት እርምጃ ሲወስድ የሞቱትን የሚመለከት ነው። አዲስ አበባና በሌሎች ከተሞች ውስጥ በሽብሩ ያልተዳሰሰ ቤተሰብ የለም ለማለት ያስቸፍራል። በርግጥም ከላይ ከተጠቀሱት በብዙ ሺህ የሚቆጠሩ የጠፉ በሚል ፈርጅ ውስጥ ይቀመጡ ይሆናል። ግን ሁሉም እንደሞቱ ምንም አይነት ጥርጣሬ ሊኖር አይችልም። እንዲህ አይነቱ ግፍ በሌሎች አገሮችም ተፈጽሟል። አርጀንቲና፣ ኡራጓይ ወዘተ። ግን ከደርግ ሽብር ጋር ሲመዛዘን ደብዛዛ ይሆናሉ። ደርግ የቺሊውን ፒኖሼ ፋሽስት እያለ ይወርድበታል። ግን ሲወዳደሩ የሳንቲያጎዎቹ ነፍሰ ገዳዮች ለዘብተኞች ሆነው ይታያሉ። ዞሮ ዞሮ ቀደም ሲል እንደተገለጸው ምን ያህል ሞቱ የሚለው ጥያቄ ይህን ያህል ክብደት ያለው ሆኖ አይታይም። በዚህም ሆነ በዚያ የአገሪቷ አንድ ወጣት ትውልድ እንዳልነበር ሆነ። በሚሊዮኖች የሚቆጠሩ ሰዎች በፍርሃትና በሽብር አእምሯቸው ተነካ። በአጠቃላይ አገሪቱ ደማች። በታሪካዊው የካቲት አብዮት የተወሰደው እመርታዊ እርምጃ መቆም አይደለም እንዳለ ታጠፈ። የደርግ ሽብር ኢትዮጵያውያን የጓጉለትን አብዮት ደመሰሰው። አሁንም በቦታው ላይ የሚወሳው ይበልጥ ያለፉትን መንግስታት የሚመስል እንደውም ከነሱ የከፋ ሐሳዊ መሲህ ምስል ነው። ሽብሩ ደርግን እዚያው ከቀማው ስልጣን ላይ ተንጠልጥሎ እንዲቀርና በሂደት ውስጥ ግን ከስሩ የረገጠው መሬት ከመሸርሸሩ የተነሳ መቼም ሰላም እንዳያገኝ መቼም ህዝባዊ ድጋፍ እንዳያገኝ በጠመንጃ አፈሙዝ ሊያመጣ የፈለገውን ምንም አይነት መረጋጋት እንዳይገኝ አድርጎታል። ታመጹ ውደት እየቀጠለ ነው። ምናልባትም ምን ያህል ብለን ብንጠይቅ በመሰረቱ ሽብሩ በይፋ አበቃ ከተባለ በኋላ እንኳ አሁንም በመሞት ላይ ያሉትን ሊጨምር ይገባዋል። ምዕራፍ 3 የተፈዳዩቱ ይናገሩ። ማን ይናገር የነበረ ማን ያርዳ የቀበረ። ከሁኔታው ገንጠል ካለና ደረቅ ከሆነ የትችት አውድ ወጣ ብለን ከነገሩ ልብ ውስጥ ካልገባን አስደንጋጭ የሆኑትን የቀይ ሽብር ዝርዝር ሁኔታዎች ለመረዳት አስቸጋሪ ነው። በአይናቸው ካዩት የቁም ስቅላቸውን ከተቀበሉት አሁንም ያስፈሪ ቅዠት ትውስታ ከሆነባቸው የበለጠ ማን ሊያቀርበው ይችላል? ለዚህ መጽሐፍ ካደረግነው አጠቃላይ ጥናት እንደ አንድ ክፍል አድርገን ልንሰበስብ ከቻልነው የምስክርነት ቃልና ዘገባ ጥቂቱን ከዚህ በታች እናቀርባለን። አንዳንድ የምስክርነት ቃል አፋጥረን ነው ያወጣነው። በአንዳንድ ሁኔታዎች ግልጽ በሆነ ምክንያት ስሞች ወይም ተገድፈዋል ወይም ደግሞ በምህጻር ብቻ ሰፍረዋል። እዚህ የምናቀርባቸው ታሪኮች እጅግ አስደንቃጭ የሆኑትን ነው ማለት አይደለም። ነገር ግን ሽብሩን ብሩህ አድርገው ሊያሳዩ የሚችሉ ከመሆናቸውም ጋር አንባቢው የኢትዮጵያ መንግስት አብዮት ለማካሄድ መግደል አለብን ሲል ምን ማለቱ እንደነበር በውል እንዲጨብጠው ይረዱታል የምንላቸው ናቸው። ደብረ ማርቆስ መስከረም 1969 ዓመተ ምህረት ተያዝሁ። የመኢሶን አባል የነበረ ነገር አቀባይ ሹክ ባላቸው ተነስተው ፖሊስና የቀበሌ ዘበኞች ሊይዙኝ መጡ። ወደ ደብረ ማርቆስ ማዕከላዊ እስር ቤት ወሰዱኝ። ከተወረወርኩበት ክፍል ውስጥ 41 እስረኞች ነበሩ። በሌብነት ከተከሰሱት 2 እስረኞች በስተቀር የሁሉም ክስ የኢህአፓ አባላት ናችሁ የሚል ነበር። ክፍሉ በጣም የተጨናነቀ ሲሆን ከሁሉም የከፋው ግን ሽታው ነበር። የሽንት ሽታ፣ ያደፈ ገላ ሽታ እንዲሁም በጣም የሚያምስ ክርፋት ነበር። በኋላ ልደርስበት እንደቻልኩት ለካስ ያ ጥንባት በግብረ ሰይል ከተፈዳዩት እስረኞች ቁስል የሚተነፍግ ኑሯል። ከእስረኞቹ 6ቱ ሽታሁን፣ መልአከ፣ እስጢፋኖስ፣ ገብረ መስቀል፣ ታደሰ፣ አያሌውና ሰርጎ ሙሄ ከወገባቸው በታች ሽባ ሆነው ስለነበር ለሽንት መውጣት ሲፈልጉ በእንፉቁቅ ወይም ደግሞ በሰው ሸክም ነበር። ደግሞም ጩኸቱን የሚለቅ ወይም በድንገት ዘለግ አርጎ የሚስቅ እጆቹም ላይ ሽንቱን የሚሸና ያበደ እስረኛም ነበር። ማታ ጠሩኝና ወደ አንድ አዳራሽ ወሰዱኝ። የግብረ ሰይል መፈጸሚያው አዳራሽ መሆኑ ግልጽ ነበር። መርማሪዎቹ ግብረ ሰይል ፈጻሚዎቹ 5 ነበሩ። አንዲትም ጥያቄ ሳይጠይቁ አንደኛው ዝም ብሎ በርግጫና በጡጫ መታኝ። ከዚያም እጆቼን ወደ ኋላ አስረው ክርኖቼን አንድ ላይ ግጥም አድርገው እግሮቼ ከወለሉ በላይ በሚወዛወዝበት ሁኔታ ከጣራው ላይ አንጠለጠሉኝ። አንደኛው እንደ ኤሌክትሪክ ማራገቢያ ወይም እንደ አውሮፕላን ቢልቢላ ያሽከረክረኝ ገባ። አናርኪስት ነህ ተብለህ ተጋልጠሃል አለ አንደኛው። ግብረአበሮችን ልታጋልጥ ዝግጁ ነህን ብሎ ቀጠለ። ፈጽሞ የኢሃፓ አባልም ደጋፊም እንዳልነበሩ ካሉ ይህንኑ መልስ ይጠብቁ ወይም ለዚህ መልስ የጓጉ ይመስል በጥድፊያ ሱሪዬንና ሙታንታዬን አወለቁ። ሁለቱም የተራቆጠ ቂጤን ገረፉኝ። አንደኛው በሾሃም ለበቅ፣ ሌላው በአጭር ወፍራም አለንጋ ተያያዙኝ። ሲበቃቸው ገመዱን ቁልቁል ቢጎትቱት ወርጄ ወለሉ ላይ ተዘረርኩና እሪ አልኩ። ከዚያም እጆቼን ፈተው ሸሚዜን አወለቁና እጆቼን እንደገና አሰሩ። በሆዴ እንድተኛ አስገደዱኝና የተራቆጠው ጀርባዬንና መቀመጫዬን ይደበድቡ ገቡ። አእምሮዬን ብስት ወይም ብሞት ምኞቴ ነበር፣ ግን አልሆነም። ከጥቂት ጊዜ በኋላ ወረቀት በጥስጣሽ በክብሪት ለኮሱና ደም በሚያዘንበው ጀርባዬ ላይ ጣሉት። በእጃቸውና በጫማቸው ከመሬት ጋር ሰፍተው ስለያዙኝ ልንቀሳቀስ አልቻልኩም። እሪታዬ በጣም ሲጎላ ጊዜ ቆሻሻ ጨርቅ አፌ ውስጥ ወተፉበት። በመጨረሻም ራሴን ሳትሁ። ከክፍሌ ውስጥ ሆኜ ስነቃም በደምና በትውከት ዳክሬ ነበር። በሁለት ሳምንታት ውስጥ ሁለት ጊዜ ግብረ ሰይል ደረሰብኝ። እያንዳንዱ የግብረ ሰይል ዙር ወደ ሁለት ሰዓት ያህል የፈጀ ይመስለኛል። ከፖሊስ እስር ቤት በነበርኩበት ወቅት በርካታ እስረኞች ሌሊት ሌሊት ተጠርተው እየተወሰዱ አንዳቸውም ጨርሰው ሳይመለሱ መቅረታቸውን አይቻለሁ። በእንደዚያ አይነቱ ሌሊት ነበር እነዚያ የጠቀስኳቸው ሽባ ሆነው የነበሩት የተገደሉት። ውሎ አድሮ በዚያ ጊዜ 1400 እስረኞች ወደ ነበሩበት ማዕከላዊ እስር ቤት ተወሰዱ። በጥቅምት 1969፣ በታህሳስ 1969 እንዲሁም በሰኔና በነሐሴ 1969 ቁጥራቸው በርከት ያለ እስረኞች በማንኛውም ጊዜ በየቋርጡ ከ25 ያላነሱ እየተወሰዱ ይረሸኑ ነበር። አንድ ጊዜ በታህሳስ 1969 ዓመተ ምህረት ሌሊት ስሙ ሲጠራ ከክፍሌ አልወጣም ብሎ አሻፈረኝ ያለ አንድ እስረኛ እዚያው ክፍል ውስጥ በዘበኞቹ ታንቆ ተገደለና ሬሳውን ይዘው ውልቅ አሉ። የዚያ ሰውዬ ስም አሁን ጠፍቶኛል። ነገር ግን በ1969 ዓመተ ምህረት መጀመሪያ አካባቢ የተያዘ ወጣት ተማሪ ነበር። እኔ ላይ ክስ አልተመሰረተብኝም ወይንም ለፍርድ አልቀረብኩም። አንድ ሌሊት ለመጠራትና ለመሞት እጠባበቅ ነበር፣ ግን ተረፉ። ከአራት ዓመታት በኋላ መስከረም 1973 ዓመተ ምህረት ተለቀቁ። ጎንደር ከተማ ውስጥ በታህሳስ 1969 ዓመተ ምህረት ነበር በልዩ የኮማንዶ ወታደሮች የተያዝኩት። ነገር አቀባዩ ሰደድ የገባ ባንዳ ነበር። በቀጥታ ወደ ጎንደር ቤተ መንግስት ወስደው በሁለት ቀናት ውስጥ ለሁለት ጊዜ ግብረ ሰይል ተፈጸመብኝ። ግብረ ሰይሉን የውስጥ እግርን በደንዳና አለንጋ መግረፍን፣ ከጣራ ላይ ጭንቅላት ወደ ቁልቁል ተዘቅዝቆ መሰቀልንና እንደ ኤሌክትሪክ ማራገቢያ መሽከርከርን፣ የአጥንት መጋጠሚያዎችን በወፍራም ቆመት መደብደብን፣ እንዲሁም ፍም በመሰለ የጋለ ብረት የጡት ጫፎችን፣ ክንዶችንና መዳፎችን መጥበስን ያካትታል። ከዚህ በኋላ ወደ በአታ እስር ቤት ወሰዱኝ። ለፖለቲካ እስረኞች በተመደበው በዚህ የእስር ቤቱ ቀጠና ውስጥ ቁጥር ወደ ተጣፈባቸው ጠባብ ጠባብ ክፍሎች የሚያመራ አንድ ትልቅ በር አለ። እኔ የነበርኩበት ክፍል ክፋቢል ከአምስት ሰው በላይ አይዝም ነበር፣ ግን በውስጡ 13 ነበር። ሁለት የኢድህ አባላት ናችሁ ተብለው የተወነጀሉ ሲሆን አንድ ደግሞ የወንድሙ ሬሳ አውራ ጎዳና ላይ ወድቆ ማየቱ ስላለቀሰ የተያዘ ወጣትነት ያለው ሰው ነበር። ይህ ሰው በኋላ ተወስዶ ተገድሏል። ሌላ ታከለ አሰፋ የሚባል የቴሌኮሙኒኬሽን ሰራተኛ ነበር። በግብረሰይል ያሰቃዩት ቢሆንም የተወነጀለበትን ጉዳይ አያውቅም ነበር። እኔ በተደረስኩበት ቀን ተወስዶ ለረጅም ሰዓት ግብረሰይል ተፈጽሞበት ነበር። ከመለሱት በኋላ ከባድ እንቅልፍ ውስጥ ገባ። በማለዳ መሞቱን አወቀ። ከእስረኞቹ አንድ ሌላ ደግሞ የኢሃፓ አባል ነው በመባል የተወነጀለ የሬዲዮ ሻጭ ነበር። ግን እሱ የተያዘበት ምክንያት አንድ የልዩ ኮማንዶ አባል በውሽማው ላይ ስለጠረጠረኝ ነው ብሎ አውግቶኛል። ሆኖም ከሳሹ ወታደር የመንግስትን ጋዜጣ ትርኪ ምርኪ ብሎ ይቀድ ነበር በሚል የስምንት ዓመት ልጅ እንዲመሰክርለት በማቅረብ በነገሩ ገፋበት። ጋዜጣ ሻጩ ትንሹ ልጅም ራሱም በግብረሰይል ተሰቃይቷል። ትለቀቃለህ ተብሎ ለተገባለት ቃል ይህ ነበር ዋጋው። የጋዜጣ ሻጭ አንድ ፍሬ ልጅ ብዙ ጊዜ በግብረሰይል ከተፈዳየ በኋላ በዚሁ ፍዳ ሞተ። አንድ ጊዜ ትዝ ይለኛል ሰውነቱ በሙሉ ደም በደም ሆኖ ሲወስዱት ግብረሰይል ፈጻሚዎቹ ሳቃቸውን ለቀቁትና አንደኛው ከዚያ ከአሳረኛው አፍንጫ የሚፈሰውን ደም በማመልከት እንዲህ አለ፣ ከእናንተ ውስጥ ውስኪ የሚፈልግ ካለ ንጹህ ውስኪ ነው። ሌላ እስረኛ የነበረ አንድ ልጅ ደግሞ የታሰረበት ምክንያት እናቱ የአንድ ቀበሌ ባለስልጣን ወዳጅ ከነበረች ሴተኛ አዳሪ ጋር በመጣላቷ፣ ሴተኛ አዳሪዋ እናቱን ለመበቀል እሱን ልጇን በአናርኪስትነት አስወንጅላ በማስያዝ ነበር። ብዙዎቻችን ጫማችን ውስጥ እግራችን በመቁሰሉ ምክንያት መራመድ አልቻልንም። እኔና ጥቂት ሌሎች ደግሞ መዳፎቻችን በመቃጠራቸው ቆንጥረን መብላት አልሆነልንም። አንዱ ሌላውን ለመርዳት ይሞክራል። በእስረኞች መካከል መተባበር ነበር። ለርሽና የሚወሰዱ ስለነበሩ ሌሊት ሌሊት ቁጥራችን ያንሳል። ጠዋት ጠዋት ደግሞ በአዲስ መጥቶች ቁጥራችን ይጨምራል። በመፍረስ ላይ የነበረው የሰው ስጋ ግማት አያድርስ ነበር። ከሁሉም ግን የሚከፋው ረሻኞቹ እስኪመጡ በጭንቀት የምንጠብቅበት የሌሊቱ ጊዜ ነበር። የመኪና ሞተር ድምፅ ከሰሜን ወይም ከክፍላችን መዝጊያ በስተውጭ የነበረው ሰንሰለት ከተንቃጨለ አንዳንዴም በነፋስ ምክንያት ሁላችንም ተነስተን እንቀመጥና በጭንቀት እንጠብቃለን። ከግብረሰይል ፈጻሚዎቹ ይልቅ ሌሊቱን እንጠላው ነበር። በአሰቃቂ ሁኔታ ግብረሰይል ከተፈጸመበት በኋላ ስለተገደለው ስለ ኃይሉ አስፋው ልነግራችሁ እችላለሁ። ዋናው የተያዘበት ምክንያት ወታደሮች ሊይዙት መጥተው ካጡት አንድ ተጠርጣሪ ጋር በአንድ አጥር ግቢ ውስጥ ይኖር ስለነበር ነበር። ተጠርጣሪው መላኩ ተስፋዬ የተባለው በኋላ ተይዞ የተገደለው ነበር። የሆነ ሆኖ መላኩን ለማግኘት ባለመቻላቸው ኃይሉን ወሰዱ። ብዙ ጊዜ በግብረሰይል አሳሩን በላ። የግር አውራጣቶቹ ስጋቸው ሙልጭ ብሎ ተገፎ አጥንታቸው ይታዩ ነበር። በቁሙ በተበሰና ከዚሁ እንክብካቤ ካልተደረገለት ቁስል የተነሳ ሞተ። ሰኔ 1969 ዓ.ም ሬሳውን በጥይት ወንፊት አድርገው አውራ ጎዳና ላይ አውጥተው ጣሉት። ስለ ሐሰንና ኢድሪስ ኢብራሂም፣ ስለያዩ ብርሃኑና አሚኑ ኢብራሂም አውቃለሁ። ሁሉንም ክፉኛ ቆም ስቅላቸውን ካሳዩአቸው በኋላ አንድ ለሊት ረሸኗቸውና ሬሳቸው ከተማ ውስጥ ተጣለ። ኢድሪስና ኢያዩ አባ ሳሙኤል አጠገብ አዘዞ ሲጣሉ ያሰንና ያሚኑ ሬሳዎች ደግሞ ከቤተሰቦቻቸው ቤት ደጃፍ ላይ ገበያ አካባቢ ተጣሉ። ስድስት ዓመት ልጅ የነበረው ወንድማቸው ከሬሳው አጠገብ ሲያለቅስ ወታደሮች አግኝተው ገደሉት የሚል ወሬ በኋላ ሰማው። ምን ያህል ተገደሉ ይህን ያህል ብሎ ለመናገር አስቸጋሪ ነው። ነገር ግን እስረኞች ተወስደው ሳይገደሉ ያደሩበት ሌሊት እንዳልነበር መናገር እችላለሁ። ወሎ ኮረም፣ ደሴ፣ ኮምቦልቻ ወዘተ ውስጥ ብዙዎች መከራ ተቀበሉ፣ ብዙዎች ሞቱ። አንደኛ ደረጃ ትምህርት ቤት ውስጥ መምህር ስለነበረው አሰግድ አሻግሬ ልነግራችሁ እችላለሁ። የካቲት 1969 ዓመተ ምህረት ውስጥ ከሞገስ በላይ ጋሻው በዛ መኩሪያና ከሌሎች በርከት ያሉ መምህራንና ተማሪዎች ጋር ተያዘ። ሁሉም በኢሃፓ አባልነት ተወንጅለው ጭካኔ በተመላበት ሁኔታ ግብረ ሰይል ተካሄደባቸው። ነገር ግን ማንኛቸውም ያመኑት ነገር አልነበረም። ሞገስ፣ ወንዳይ፣ ተካ፣ ጋሻውና በርከት ያሉ ሌሎች ወደ ሸዋሮቢት በረሃ ተወስደው ተገደሉና የጅምላ መቃብር ውስጥ ተቀበሩ። ይህ የሆነው የካቲት 30 ቀን 1969 ዓመተ ምህረት ነበር። አሰግድ ለስድስት ወራት ከታሰረ በኋላ ተለቀቀ። ግንቦት 1970 ዓመተ ምህረት የሽብር ስኳዶች እንደገና ሊይዙት ሲመጡ ቀደም ሲል ራሱን ለመግደል ማላታይን የተባይ ማጥፊያ መርዝ ጠጣ። ነገር ግን ወታደሮች እርጎ እንዲጠጣ አስገድደው የጠጣውን እንዲያስታውቅ አደረጉትና ወደ ደሴ ሆስፒታል ወሰዱት። ነፍሱን ሲያውቅ ወደ ፖሊስ ጣቢያ ተወሰደ። በመካከሉ እረፍት ሳይሰጠው በተደጋጋሚ ጊዜ ለበርካታ ቀናት ግብረ ሰይል ተፈጸመበት። ከዚያም ተረሸነና ሬሳው ከደሴ አውራ ጎዳናዎች ባንዱ ላይ ግንቦት 1970 ዓመተ ምህረት ተጣለ። ከአሰግድ አሻግሬ ሬሳ ጋር አብሮ የተጣለው የኃይሉ ገብሩ ሬሳ ነበር። ይህ ተማሪ እነዚያ የፍዳ አበጋዞች ያለ የሌለ የግብረ ሰይል ዘዴ ሁሉ ተቀብሏል። ኃይሉ በእውነቱ የሞተው ከሱ ጋር እዚያው ክፍል ውስጥ የነበሩትን 12 ሌሎች ወጣቶችን ለማዳን ነበር። ልጆቹ አንዳቸውም ከ16 ዓመት በላይ ያልነበሩ ሲሆኑ በእስር ቤቱ ሁኔታና በግብረ ሰይሉ እጅግ ተሸብረው ነበር። ታዲያ ኃይሉ ልጆቹን የመለመለን እሱ ነው ብለው እንዲያጋልጡት ነገራቸውና እሱም ለግብረ ሰይል ፈጻሚዎቹ ልጆቹን ሊጠቀምባቸው ሞክሮ እንደነበርና በመሰረቱ ምንም እንደማያውቁ ምንም እንዳላደረጉ ገለጠላቸው። ልጆቹን ትተው ኃይሉን ለ15 ቀናት በግብረ ሰይል አፈዳዩት። ከዚያም የህይወት ምልክት ምንም ያህል የማይታይበትን ስጋውን በጥይት ደብድበው አውራ ጎዳና ላይ ጣሉት። እንደሚጠበቀው በኋላ ከልጆቹ አራቱ ተገደሉ። የቀሩት 8ቱ ከሞት ተርፈው እስር ቤት ውስጥ ነበሩ እስከማውቀው ድረስ። ህዳር 1970 ዓመተ ምህረት ከኔቱ ጋር ወልዲያ ውስጥ የተያዘች አልማዝ ታደሰን አውቃለሁ። አልማዝ እስር ቤት ውስጥ አረመኔያዊ ግብረ ሰይል ተፈጽሞባታል። አፍረተ ስጋዋን በካራና በጠርሙስ እንዳልሆነ አድርገውታል። ጡቶቿን ቆርጠዋል። በቁስሉ ጠንቅ ብቻ በሞተች ነበር። ነገር ግን ከካሰች በርሄ መምህር፣ ከተሻገር አያሌው፣ ከይምር ከበደና ከሌሎች 10 እስረኞች ጋር ከእስር ቤት አውጥተው رشنوات لتلمدو ريسا تشو لتريد اوراق ودانا لاي تتعاله والديا كتماوست باسرازتي متو سبا عامتا ميرت ادار اسراسوستكن مقابيت سمنتنا تهاساس عصر عندكن اني راسي يكشبرو ياهي المسكر ونيالو اربازتين يتبطات تصوري ساوش اوراق ودانا لاي تتلو قطر ريالو አወቃስ ማማው የገለ ድርጅት ውስጥ ይሰራ የነበረ ደስታ ሲሳይ ተማሪ ከበደ መምህርና 14 ሌሎች ተማሪዎች ነሐሴ 1970 ዓ.ም. ካላማጣ እስር ቤት ጫካማ ወደ ሆነ አካባቢ ተወስደው የራሳቸውን መቃብር እንዲቆፍሩ ከተደረጉ በኋላ ተገድለው ተቀብረዋል። ሁሉ እስር ቤቶች ውስጥ በዚህ አይነት ሁኔታ የጠፉ ሰዎች ቁጥር በርግጥም በጣም ብዙ ነው። አዲስ አበባ ጥር 11 ቀን 1970 ዓመተ ምህረት ተያዝኩ። ሲያዝ ሁለተኛ ጊዜ ነበር። በመጀመሪያው ጊዜ ህዳር 1969 ዓመተ ምህረት ባፈሳተ ይዤ ከሁለት ሳምንታት በኋላ ተለቀቅኩ። ሁለተኛው ዙር ከተቋሚ ባገኘሁት ፍንጭ ተነስተው የቀበሌ ዘበኞችና ካድሬዎች ከቤቴ ያዙኝ። ከመጀመሪያው የጥቂት ጊዜ እስራቴ በኋላ ወደ ሲኒማ ቤት ጨርሶ አልሄድም ነበር። ምክንያቱም ከሲኒማ ቤት በሚወጣበት ጊዜ የታጠቁ ዘበኞችና ፊታቸውን የሸፋፈኑ ተቋሚዎች ይጠብቁና ሰውን እየጠቆሙ ያሲዛሉና ነበር። ቀበሌ 43 እስር ቤት ውስጥ እንድቆይ የተደረገ። ከዚያም ከፍ ወዳለው ወደ ከፍተኛ 3 እስር ቤት ተዛወርኩ። ቀበሌ እስር ቤት ውስጥ ወደ 145 ግድም ነበር። ከፍተኛ ውስጥ ግን ከ500 የምናንስ አልነበርንም። ሁሉም የተወነጀለው በኢሃፓ አባልነት ነበር ብሎ ለመናገር የሚያስደፍር ሲሆን ጥቂቶች ከትጥቃዊ እርምጃ ጋር በተያያዘ የተያዙ ነበሩ። ከነዚህኞቹ የተረፈ አልነበረም። ምርመራው ቀጥ ያለያዘ ሲሆን ግብረሰይሉ ግን ዝንፍ የማይል ነበር። ግብረሰይል ከፈጸሙብኝ በኋላ የኢሃፓ የከተማ ትጥቅ ስኳድ አባል መሆኔን እንዳምን ጠየቁኝ። ግን የራሴን የሞት ብያኔ መፈረም ስለሆነ አሻፈረኝ አልኩ። በቀበሌም በከፍተኛም እስር ቤቶች ግብረሰይል ተቀብያለሁ። የሚከተሉት የግብረሰይል አይነቶች በቀጥታ በኔ ላይ ወይም በእስር ቤቱ የክፍል ባልደረቦች ላይ የዋሉ ነበሩ። ወፌላላ ፈላጋ፣ የኤሌክትሪክ ንዝረት በተለያዩ የሰውነት ክፍሎች መልቀቅ፣ ጣቶች ላይ ምስማር መምታት፣ የተራቆተ ጀርባን መግረፍና ሽንት በላዩ ላይ ማፍሰስ ወይም በቁስሉ ላይ መሽናት፣ በካራ ወይም ሳንጃ የሰውነት ክፍልን መቁረጥ፣ በቤንዚን የተራሰ ጨርቅ እና የተቀደዱ ወረቀቶች አርጎ ማቃጠል፣ በልብስ ካውያ ጀርባን የመተኮስ የግብረሰይል ዘዴም እንደነበረ ሰምቻለሁ። እኔ ላይ አልደረሰብኝም። ብልቶቻቸው የተበላሹ፣ እጅ እግሮቻቸው የተቆራረጡ እስረኞች ነበሩ። እዚህ በነበርኩበት ጊዜ ለሊት ለሊት ስም ይጠራና እስረኞች ተወስደው ይገደላሉ። ከፍተኛ እስር ቤቶች ውስጥ የሚካሄደውን አጠቃላይ የግፍ አድራጎት የሚቆጣጠሩት እነዚያው ባለስልጣኖችና ካድሬዎች ያሉባቸው የቀይ ሽብር ኮሚቴዎች የሚሏቸው ነበሩ። ኮሚቴዎች በተወሰነ ጊዜ የተወሰኑ እስረኞችን ምንም እንኳን ጥቂቶቹ አስቀድሞ የተረሸኑ ቢሆንም የሞት ፍርድ በፊርማቸው ያጸድቃሉ። አዲስ መጥቶች በግብረሰይል የተፈዳዩት እስረኞች ሁኔታ ብቻ እንኳን ራሱን የቻለ ሰይል ነበር። የማታ ማታው ጭንቀትም ሁለንተናን እንኩትኩት የሚያደርግ ነበር። ሚስቱም ጭምር የታሰረች እስረኛ ትዝ ይለኛል። በየጊዜው ዘበኞቹ በእኛ ፊት ሚስትህ እንጂ መልካም አላት አንተ ብቻ ልትደሰትበት መፈለግህ የሚያሳፍር ነው እያሉ ያፌዙበታል። ሌላ ጊዜ ደግሞ እንዲህ አሉት፣ አትስጋ፣ ስንገልህ ሚስትህን ልክ ከጎንህ ሆና እንድታቅፍህ እናደርግልሃለን። በኋላም ሁለቱም ባልና ሚስቱ ተገደሉ። ፍጻሜው ሞት ባይሆንም ሌላም ተመሳሳይ ታሪክ አውቃለሁ። ሰውየው የኢትዮጵያ አየር መንገድ ሰራተኞች ማህበር ውስጥ ይሰራ ነበር። ከያዙት በኋላ ሚስቱንና የስድስት ዓመት ልጁንም ወደ እስር ቤቱ አመጧቸው። መቶ አለቃው ሴትዮዋን ደፈራትና ረገዘች። ልጁን ወታደሮቹ ኢህአፓን የሚቃወም መፈክር እንዲጮህ አስተማሩትና አባቱ ፊት እነዚያን መፈክሮች እንዲያነበንብ ይደረጋል። ከሶስት ወራት በኋላ ያ ያልታደለ ሰውዬ ካረገዘች ሚስቱ ጋር አይን ላይን እንዲገጣጠሙ ሲደረግ፣ መቶ አለቃው ደግሞ እዚያው እያንጓበበ በሰውየው ውርደት ይፍነከነት ገባ። ሰውየው ለረጅም ጊዜ ከተቀበለው ግብረሰይ ይልቅ ይህን ማየቱ አደቀቀው። በኋላ እንደተፈታ ሰማው። እዚያ በኋላ በሚስቱና በሱ መካከል የሆነውን ግን አላወቅኩም። አጸደወይን ስለምትባል የእቴጌ መነን ትምህርት ቤት ወጣት ተማሪ ማውቃለሁ። ከደረሰባት አሰቃቂ ግብረ ሰይል የተነሳ ያልሟሟ ነገር መቅመስ አትችልም ነበር። ለቁስሏ ሕክምና ካለማግኘትና ከራብ የተነሳ ሞተች። ነገር ግን ሬሳዋን በጥይት ደብድበው ጥቅምት 1969 ዓመተ ምህረት ሰፈሯ ወስደው ጣሏት። በትግራይ እርሻ ልማት ዩኒቲ ይሰራ የነበረው ገብረ ጻድቃን ኃይሌ መቀሌ ተያዘና ግብረ ሰይል ተፈጸመበት። እንዲያወጣ ሊያደርጉት የኢህአፓ አባልነትን ስላልቻሉ ወደ አዲስ አበባው የጸጥታ ክፍል ላኩት። እዚያም እንዲሁ በተከታታይ ለቀናት በግብረ ሰይል ተፈዳይቶ በዚያው ሞተ። ብዙዎቹ የእስር ቤት የክፍል ባልደረቦቼ ፍጻሜያቸው ተገድሎ አውራ ጎዳና ላይ መጣል ሆነ። እኔ ዓለም በቃኝ ከተሰደድኩ በኋላ መስከረም 1975 ዓመተ ምህረት ተለቀቅኩ። ክስ ፈጽሞ አልተመሰረተብኝም ወይም በወግ አልተፈረደብኝም። ሸዋ ባይኔ ያየሁትን ነው የምጽፍላችሁ። የመጀመሪያው ታሪክ በዋናነት የሚያተኩረው በይፋትና ጥሙጋ አውራጃ በማፉድ ወረዳ ወደሚገኘው ወደ ጭራ ሜዳ ከአዲስ አበባ መጥቶ ስለነበረው ታሪኩ ስለተባለ ታጋይ ነው። ወደ ሸዋ ሮቢት የምርመራ ማዕከል ይዘው ያመጡት ዕለት በወፌላላ አይነት ይደበድቡት ጀመር። ያ የመጀመሪያ ቀኑ ነበርና እንደ ሁላችንም እግሮቹ ይደሙ ነበር። በሚቀጥለው ቀን እንደገና ድብደባው ቀጥሎ ግብረ አበሮቹንና የግንኙነት መስመሩን እንዲያወጣ ተጠየቀ። አንድ የሚገናኘው በአካባቢው እንዳለና እንደሚያሳያቸው ነገራቸው። የምሳ ሰዓት ስለተቃረበ ግብረ ሰይል ፈጻሚዎቹ ፖሊሶቹን ወደ ክፍሉ እንዲመልሱ ታዘው ወደ የቤታቸው ሄዱ። ታሪኩ በዚህን ጊዜ በጣም ተዳክሟል። ሰውነቱም በየቦታው ይደማ ነበር። ወደ ክፍሉ ተራምዶ በቀጥታ መግባት ስላቃተው ወደቀ። ገብረ እግዚአብሔር የተባለ መንታ ምላስ ያለው አለንጋ የያዘ ፖሊስ ታሪኩን ባለንጋው ራሱ ላይ ሲመታው ያለንጋው አንዱ ምላስ አይኑን ክፉኛ መጥቶ ሰነጠቀውና የታሪኩ አይን ፈሰሰ። ተሸክመው ወደ ክፍሉ ውስጥ ሲወረውሩትም በጋር ጮኸ። ሌሊት አውጥተው ሊወስዱት ፈልገው ነበር፣ ነገር ግን በሞት አፋፍ ላይ ነበር። አንድ አይኑ አብጧል፣ አንዱ ጠፍቷል። የውስጥ እግሮቹ ተበጣጥሰው ደም ያዘንባሉ። ጀርባውና ፊቱ አባብጠዋል። ማለዳ ሊወስዱት መጡ። የመርማሪዎቹ አለቃ የደርጋባል ነው የሚባል መቶ አለቃ ሰለሞን ነበር። ታሪኩ ቅዠት ውስጥ ያለ ይመስል ነበር። ጓደኞችን ታሳየናለህ አሉትና ፔጆ መኪና ውስጥ ከተው ወሰዱት። በኋላ እንደሰማነው ታሪኩ አንድ ጓደኛውን ጠቁሞ አስይዟቸው ሌላም በመንገድ ላይ አመላክቷቸው ይህ አደገኛ ነው ብሎ ገልጾላቸው ኑሯል። ስለዚህም ታሪኩን አዲስ ካስያዘው ሰውና ከመኪና ነጂው ጋር ተተዋቸው አደገኛ ነው የተባለውን አጥምደው ለመያዝ ሄዱ። በሆነ መንገድ ታሪኩና ሌላው ሰው የመኪና ነጂውን ሽጉጥ ነጥቀው ጭኑ ላይ አቁስለው ታመለጡ። በኋላ ልንረዳ እንደቻልነው ያ ሌላው ሰው ታሪኩን በጀርባው አዝሎት ነው ያመለጠው። የጸጥታዎቹ ሰዎች ተመልሰው መጡና ታሪኩ ማምለጡን ሳይነግሩን ቀይ ሽብር እንደሚፋፋምብን ተገዘቱብን። አንዳንዶቻችን ታሪኩ ተገድሎ ይሆናል ስንል፣ ሌሎች ደግሞ ወይ አምልጦ ይሆናል ወይም ደግሞ መኪናው እየተንቀሳቀሰ በመዝለል ራሱን ገድሎ ይሆናል ብለው ጠረጠሩ። ከጥቂት ቀናት በኋላ የደርግ ነፍሰ ገዳዮች ያልታሰበ ድል ገጠማቸውና በአካባቢው በጣም ይፈለግ የነበረው ጌታነ በዛ የተባለ ታጋይ ሊያመልጥ ሲሞክር በተኩስ ተያዘ። ጌታነ ሸዋሮቢት የምርመራ ማዕከል እንደመጣ ከመርማሪዎቹ የግብረ ሰይል ፈጻሚዎቹ አንዱ ንጉሴ የተባለ ጠብደል ሰው ዘሎ አፈፍ አደረገውና በአይናችን እያየን ሁለት እጆቹን ሰበራቸው። ከዚያም ጌታነህን ከሲሚንቶ ወለል ላይ ዘረሩት። ንጉሴ እንደገና ጌታነህን በዚያ በከባድ የወታደር ጫማ አፋፉን በእርግጫ መታውና አፉን ደም ሞላው። ከጥርሶቹም ጥቂቱ ተሰበሩ። ደም ከፈለክ ይህን ተቀበል አለና ጌታነህ ንጉሴ ሱሪ ላይ ተፋበት። ንጉሴ አክሎ መታውና ልብሱን ሊቀይር ሄደ። ከዚያም ሲመለስ እጆቹን አስሮ በወፌላ ላይ ደበደበው። እንደገና ወለሉ ላይ ሲጥሉት እነሱን መስደቡን ቀጠለ። እንደገናም ንጉሴ ከሲሚንቶ ወለሉ ጋር አጋጨው። በዚህ ጊዜ የጌታነህ መላ ሰውነት በደም ተበከለ። የተገጣጠበና የተቀጠቀጠው ፊቱ ከማይታወቅበት ደረጃ ላይ ደረሰ። እጆቹና እግሮቹ ከመዘነጣጠላቸው የተነሳ አጥንቶቹን አግጠው መተው እናያቸው ነበር። ያም ሆኖ እጆቹን በሰንሰለት አስመራ ካቴና ብለን በምንጠራው እንዳሰሯቸው ነበር። ሌሊት ከክፍላችን ውስጥ እንዳለ ጌታነህ እንደ መቀወስ አለ። ደጋግሞም ውሃ ይጠይቅ ነበር። ማለዳ እንደገና መጡና እንደተለመደው የክፍሉን በር አስከፍተው ክርፋቱ እንዳያመሳቸው አንድ 5 ደቂቃ ያህል ቆይተው ገቡ። ጌታነህ ደግሞ እንደገና በአንድ ቀን ሙሉ ግብረ ሰይል ቁም ስቅሉን ካየ በኋላ መደበቂያ ዋሻውን ሊያሳያቸው ተስማማ። መራመድ የማይችል ስለነበርም ተሸክመው ወሰዱት። እዚያም ጥቂት ቋንጣ፣ የተሰበረ ኡዚ ጠመንጃና በርበሬ አገኙ። በንዴት ይዘው ተመለሱና ቆሻሻ ውሃ በተሞላበት በርሜል ውስጥ ዘፈቁት። መስፈቅንና አሰቃቂ ድብደባን ያፈራርቁበት ነበር። ሌሊት ክፍላችን ውስጥ ጌታነህ እንድንገድለው ጠየቀን። ግን ማን እንዳደረገው አንዱ ግብረ ሰይድ ሲፈጸምበት ሊያወጣ ይችላል ብሎ ሁሉም ስለፈራ የማይሆን ነገር ነበር። አንድ እስረኛ ችግሩን ዘርዝሮ በገዛ ራሱ ሕይወቱን እንዲያጠፋ መከረው። መካከላችን ሰላዮችና ነገር ለማውጣጣት የተተከሉም ነበሩ። ጌታነህ አንዱን እስረኛ ግድግዳውን አስደግፎ እንዲያቆመው ጠየቀው። ከዚያም እጁ የታሰረበትን ካቴና ታላላቅ መሸጎሪያዎች ወደ አፍንጫው አስጠጋና በሲሚንቶ ወለል ላይ ተፈጠፈጠ። በጣም የሚያስደነግጥ አስተርእዮ ነበር። እንደገና ያንኑ ደገመና ክፍሉ ደም ተረጨበት። እንዲህ ሆኖ ሲሞት አየን። ማለዳ ግብረ ሰይል ፈጻሚዎቹ ሲመጡ ሙት ጌታነህና እስረኞች የተሞሉባት ጸጥታ የሰፈነባት ክፍል ቆያቸው። እስረኞች ክፍሉን እንድናጸዳ ታዘዝን። እነሱም የጌታነህን ሬሳ ጭዳ ሜዳ ወስደው በኋላ እንዳወቅነው የፍየል ደም አፈሰሱበትና በጥይት ደብድበው መንገድ ላይ ወረወሩት። ታሪኩም ከጥቂት ቀናት በኋላ እንደገና ተይዞ ወዲያው ተገደለ። ሸዋሮቢት እስር ቤት ውስጥ እንደዚህ አይነት ብዙ ታሪኮች ነበሩ። ምን ያህል ሰዎች እንደተረሸኑ አላውቅም። ነገር ግን እጃቸው ላይ የወደቁ እንዳሻቸው የሚያደርጓቸው በቂ ሰዎች የነበሯቸው እንደመሆኑ መጠን ገዳዮቹ ምን ጊዜም በግድያ ላይ የተጠመዱ እንደነበሩ በመሐላ ማረጋገጥ እችላለሁ። አዲስ አበባ። እድሜ 60 ሲሆን የሚዘገንኑ ነገሮች ገጥሞኛል። ግን ከቀይ ሽብሩ ጋር የሚወዳደር የለም። ያየሁትን እንድነግራችሁ ከጠየቃችሁኝ መምህር ስለነበረውና ስለተገደለው ልጄ ልነግራችሁ እችላለሁ። ግን ሬሳውን አላየሁም። ቀበሌያችን ውስጥ በተደረገ ሰላማዊ ሰልፍ 15 ዓመት የሆናት የእህቴ ልጅ በጥይት ስትገደል አይቻለሁ። እንዲህ አይነት ታሪክ ብዙ አውቃለሁ። ሾላ አካባቢ ቀለመወርቅ ትምህርት ቤት አጠገብ በቀይ ሽብር ወቅት ከመቶ ያላነሰ ሬሳ አውራ ጎዳና ላይ ተጥሎ አይቻለሁ። በጣም የሚዘገነን ስለነበር እዚያ አካባቢ ይኖሩ የነበሩ ዘመዶችን መጠየቅ ማቆም ነበረብኝ። ጎረቤቶችስ ቢሆኑ የዘ ቤተሰብ የዘ ሴት ልጅ ወንድ ልጆቿን በሙሉ ለቀይ ሽብሩ ገብራለች። ኤልያስ ለስድስት ወራት በግብረ ሰይል ተፈዳይቶ በዚሁም የፍዳ ጠንቅ ከታወረ በኋላ ከሌሎች ጋር ሰበታ ተወስዶ ተገደለና ከጅምላ መቃብር ውስጥ ተጣለ። ሌላው ልጄ ብርሃን ለሁለት ወራት ግብረ ሰይል ከተቀበለ በኋላ በፈላ ዘይት ውስጥም ተነክሮ ነበር። ተገድሎ እዚሁ ቀበሌያችን ጎዳና ላይ ከማላውቃቸው 10 ልጆች ጋር ሬሳው ተጣለ። የታወቀችው የቀበሌ ባለስልጣን የሸዋሉልና ምክትሏ ብሩክ የተገደሉለት ቀበሌዎች በአካባቢያችን ብዙ ወጣቶችን ሲገሉ ሶስተኛው ልጇ ተገድሎ ጎዳና ላይ ሬሳው በመኪና ተጎተተ። ያን ዕለት ከእናቷ ጋር ቤተክርስቲያን ሄደን ጸሎት እያደረስን ነበር። ከሩቅ ሬሳ በመኪና ሲጎተት አየንና ላልታወቀው የፈረደበት ሰው አለቀስ። ከኔ ጋር የነበረችው ጓደኛዬ ያ የሚጎተት ሬሳ የልጅ ልጇ መሆኑን አላወቀችም ነበር። እጅጋየውና ወሰኔ በውሃና ፈሳሽ ባለስልጣን ሕንፃ ውስጥ በቤት ጠራጊነት ሥራ ተቀጥራ የነበረች ሴት ልጆች ነበሩ። እጅጋየው ተይዛ አረመኔያዊ በሆነ መንገድ በግብረ ሰይል በጣም ከመጎዳቷ የተነሳ ቀበሌው በሙሉ ሞታ እንዲፋጠንላት ይጸልይላት ነበር። 12 ቀናት ግብረ ሰይል በኋላ ገለው ሬሳዋን በቀበሌ ነዋሪዎች ቄራ እየተባለ መታወቅ በጀመረው መስቀልኛ መንገድ ላይ ጣሉት። አንዱ ተማሪ፣ ሌላው የመንግስት ሰራተኛ የነበረ፣ ሁለት ልጆች የነበሯት፣ ቀበሌያችን ውስጥ ትኖር የነበረ አንዲት ሌላ ሴት ስም ጠፋኝ። አንድ ሌሊት እስኳዶች ተማሪውን ፍለጋ መጡና ጠፍቶ ቆየ። ታዲያ በሱ ቁጭት የመንግስት ሰራተኛውን መደብደብና ለመውሰድም ሊያስሩት ጀመሩ። በንዴት የተቃጠለችው እናት አንዱን የስኳድ አባል በጠርሙስ አለችው። ከዚያም ሁለቱንም እናትና ልጁን ወዲያውኑ እዚያው ገደሏቸው። ቤቱንም እንዳለ ዘረፉት። የወንድ ሟቹንም ልብስ አልተዉ። የቀበሌ ዘበኞች የተጠርጣሪዎች ጓደኞች እየመሰሉ ወደየቤቱ ስልክ ይደውላሉ። አንድ ጊዜ አንዲት እናትን በዚሁ መንገድ አታደሏትና ልጇ ከቤት እንዳለ ነገረቻቸው። ነሱም መጡና ልጁን ጎትተው አውጥተው በራፉ ላይ ገደሉት። ናትዮዋ እርፍ እያለች ብትወጣ እሷንም ጭኗ ላይ በጥይት መቷት። አንድ ቤት ደግሞ ሁለት ልጆች ገለው ውሾችን ለቀው ደሙን እንዲልሱ አደረጉ። ይህ ሁሉ በልጆቹ እናት ፊት ነበር። ናትዮዋ ተንበርክካ ሬሳዎቹን እንዲተውላት ብትማጸንም እምቢ ብለው ይዘውባት ሄዱ። አብዮቱ ኮትኩቶ የሚያሳድጋቸው ሌሎች ልጆቹ ለይ ብለውም አፌዙባት። ሴትዮዋ እንደብደት አርጓት የልጆቹ አስከሬን ለትርኢት ከቀረበበት ስፍራ ላይ በየቀኑ ትቀመጥ ነበር። ለሚሊሻ ራሽን እንድናሰናዳ ስንታዘዝ እሷም እንዲሁ ታዛ አሻፈረኝ ስላለች አንድ ዘበኛ እጇን ሰበረው። እንዲያም ሆኖ ራሽን ወደምናሰናዳበት ወደ ቀበሌው አዳራሽ አምጥተዋት የግድ እንድትሰራ ተደርጎ ነበር። የስም የተደበቀ ልጅ ትዕግስት ሊያገባት ሞክሮ እምቢ በተባለ የቀበሌ ዘበኛ ተያዘች። አካባቢዋ ፒያሳ አቅራቢያ ነበር። ፍም እስኪመስል የጋለ ብረት በብልቷ በመስጠት አረመኔያዊ የሆነ ግብረ ሰይፍ ፈጸሙባት። ያልተወለደ አናርኪስት ተሸክመሽ እንደሆነ ለመፈተሽ ነው እያሉ ዘበኞች ሆዷ ላይ ይዘሉባት ይጨፍሩባት ጀመሩ። በዚሁ ስቃይ ውስጥ ሙታ ከተለመደው ከቀለመ ወርቅ ትምህርት ቤት አጠገብ ለትዕሪት ተጣለች። ነፋስ ስርኩስ የሌሎችን ልጆች እያደነ ሲገድል የነበረ የቀድሞ የመቶ አለቃ ማምሻውን ቤቱ ሲገባ በሌሎች ስኳዶች የራሱ ስድስት ልጆች በመትረየስ ታጭለው አገኛቸው። እንደሚታወቀው በዚያ ጊዜ ስኳዶች ደካማ ቀበሌዎችን ለመርዳት ወይም ትብብር ለማሳየት ከራሳቸው ውጭ የነበሩ ቀበሌዎችን ይጎበኙ ነበር። ታዲያ ያ የሟቾች አባት እንደነሱ ሁሉ ሰው ገዳይ መሆኑን አላወቁም ነበር። አንድ ሽማግሌ ሰው የተገደሉ ሶስት ልጆቻቸውን ሬሳ ከምኒልክ ሆስፒታል አስወጥተው ለመውሰድ የጥይት ዋጋ ክፈሉ ብሏቸው ከፈለጋችሁ አሉ። በድብደባና በአንድ ዓመት እስራት ብቻ ማምለጣቸው እድለኛ ነበሩ። ጥይት በነጻ ይገኝ ይመስላችኋል? የአምቡላንሱስ ቤንዚን እንዲህ ነበር የሚሉን ሬሳ ለመውሰድ ስንሄድ። ከጥቂት ጊዜ በኋላ ማንኛውም ሰው ሬሳ መውሰዱን ወይም ለሬሳ መክፈሉን አቆመ። በቀበሌዎች ሁሉ ይኸው ታሪክ ይደጋገማል። እሁድ እሁድ ቤተ ክርስቲያን እንገናኝና ፈጣሪያችን እንዲታደገን እንጸልያለን። ያልተነካ ቤተሰብ የለም። ገዳዮች ይኸው አብረውን ነው ያሉት። በየቀኑ እናያቸዋለን። እንደምንጠላቸውም ያውቃሉ። ሁላችንም ያን የፍርድ ቀን እየጠበቅን ነው። ሙሉ ታሪኩን ማወቅ ከፈለጋችሁ ቤተሰቡን ሁሉ ማነጋገር ይኖርባችኋል። ምክንያቱም እያንዳንዱ ቤተሰብ በልቡ ያመቀው ስንት ሐዘን፣ ህመም አለውና። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።